voice of America.
ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ተገባበት ካለፈው መጋቢት ወር አንስቶ በአንድ ቀን ከፍተኛ ቁጥር ያለው ለኮሮና ቫይረስ የተጋለጡ ሰዎች ሲዘገብ የመጀመሪያ የሆነውን ሀዝ ዛሬ ይፋ አድርጋለች። ባለፉት 24 ሰዓታት ውስጥ በተደረገ ምርመራ ለቫይረሱ መጋለጣቸው ከተገለጸው 29 ሰዎች ውስጥ 19ኙ የጉዞ ታሪክም ሆነ ለቫይረሱ ከተጋለጠ ሰው ጋር ንክኪ እንደሌላቸው የጤና ሚኒስቴር ያወጣው መረጃ ያሳያል። የጤና ሚኒስቴር የዕለቱን ሪፖርት ይፋ ካደረገ በኋላ ደግሞ የትግራይ ክልል 4 ሰዎች ለቫይረሱ መጋለጣቸውም በተናጥል አስታውቋል። የመናበብ ችግር ተፈጥሯል ያሉት የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ከክልሉ ጋር እየተነጋገርን ነው ብለዋል። ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ መምጣት ምክንያቱ እየታየ ያለው መዘናጋት መሆኑንም ዶክተር ተገኔ ረጋሳ ለአሜሪካ ድምጽ አብራርተዋል። ከእስክንድር ፍሬው ጋር ያደረጉ ቃለ ምልልስ የሚጀምረውም ይህንኑ መዘናጋት ያሉትን ከሚያስረዱበት ነው።
ምንድነው ምክንያቱ የሚለው ደግሞ ባለፈው ጊዜ የተለያዩ መግለጫዎችን ስንሰጥ እንደነበረው የመዘናጋት ውጤት ነው የሚል እይታ ነው ያለንኛ። መጀመሪያ አካባቢ ላይ ያው የሚዲያ ባለሙያዎች ሁላችሁም ሲሰሩ እንደነበረው ህብረተሰቡ የማንቃት ህብረተሰቡ ጥንቃቄ እንዲያደርግ ሰፊ ስራዎች ተሰርተዋል በሚዲያም በሌላም ቻናል። ከዛ አንፃር የመደናገጡም ሁኔታ ነበረ። ከዛ ደግሞ የማረጋጋት እንዳይደናገጥ ነገር ግን ከፍተኛ ጥንቃቄ እንዲያደርግ ህብረተሰቡ በተለያዩ ትምህርቶች የተለያዩ የሚዲያ እና የኮሙኒኬሽን ስራዎች ተሰርተዋል። ነገር ግን በመሃል ላይ የሚወጡ የላብራቶሪ ውጤቶች አነስተኛ የመሆን የሚያገግሙ ሰዎች ቁጥር ደግሞ ከፍተኛ የመሆን ጋር ተያይዞ መዘናጋቶች በመሃል ላይ ተፈጥሯል። ከዛ ተነስተንኛ ይሄ መዘናጋት በጣም አደገኛ እንደሆነና የሚያስፈራ ተደጋጋሚ መግለጫዎችን ስንሰጥና ማስተማር ጀምረን ነበር። ይሄ ትናንትናና ዛሬ የተገኘው ውጤትም የሚያሳየው የመደናገጥ የመዘናጋት ውጤት ነው የሚል እይታ ነው ያለን። አሁንም በፍጹም መዘናጋት አያስፈልግም። ይህ በአንድ ቀን የ24 ሰዓት የላብራቶሪ ምርመራ ውጤት ነው ይሄ የሚያሳየው። 25 ቀላል አይደለም። ከተዘናጋን ደግሞ ከዚህ በላይም ሊመጣ ይችላል።
እስቲ ወደ ቁጥር እንግባ ዶክተር ተገኔ። እንግዲህ ዛሬ 25 ሰዎች በአንድ ቀን በኮሮና ቫይረስ መያዛቸው መረጋገጡ ብቻ አይደለም፣ 19ኙ ከነዚህ ውስጥ የውጭ ሀገር የጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል። ይሄ በራሱ በአንዳንድ ወገኖች ዘንድ ድንጋጤን ፈጥሯል። በማህበረሰቡ ውስጥ መሰራጨት ጀመረ ወይ? እስካሁን ስንሰማ የነበረው በአብዛኛው ከውጭ ሀገር ከመጡትና በማቆያ ውስጥ ከነበሩ ሰዎች መካከል የሚገኝ ወይም በቫይረሱ ከተያዘ ሰው ጋር ንክኪ ካላቸው ሰዎች ላይ የሚገኝ ነበረ። የዛሬ ግን 19ኙ ከ25ቱ የውጭ ሀገር ጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ናቸው ይላል እና ይሄ በተመለከተ እናንተ ግምገማ ምንድን ነው ዶክተር ተገኔ?
አዎ የጉዞ ታሪክና ንክኪ የሌላቸው ጥሩ እየጨመረ መምጣቱ እውነት ነው። የዛሬው በአጠቃላይ እየተጣራ ነው ያለው። እያንዳንዱ ማጣራት ግን የስራዎች እየተሰሩ ነው ያሉት። እስካሁን ከተያዙት የጉዞ ታሪክና ንክኪ የሌላቸውን ህሙማን ስናይ ከቁጥር አንጻር ሲግኒፊካንት ነው ባይባልም በጣም እንደሚያሳስብ በተለይ የዛሬው የሚደረገው ማጣራት እንዳለ ሆኖ እንደሚያሳስብ ነው የሚያሳየው። ስለዚህ ይሄ በሽታ ካልተቆጣጠር ነው ጥንቃቄዎች ካልተደረጉ በጤና ሚኒስቴር፣ በጤና ባለሙያዎች፣ በመንግስት የተወሰኑ ውሳኔዎች ተግባራዊ ካልተደረጉ ወደ ኮሚኒቲው የማይገባበት ምንም ምክንያት የለም። ከተሰራ ግን ሁሉም ከእያንዳንዱ ከራሱ ጀምሮ ከቤቱ ጀምሮ ተግባራዊ ካደረገ እና ጥንቃቄ ካደረገ የበሽታውን መከላከል እና መቆጣጠር ይቻላል። አለበለዚያ ግን ወደ ኮሚኒቲ አልገባም፣ የውጭ ጉዞ ታሪክ ያላቸው ብቻ ነው የሚበዛው፣ ከእነሱ ጋር ንክኪ ያላቸው ሰዎች ናቸው የሚበዛው ብለን እጃችንን አጣጥፈን ከተቀመጥን የሚደርሰው አደጋ የከፋ ሊሆን ይችላል። ስለዚህ ይሄ ዓለም ላይ ያለው ነባራዊ ሁኔታ የሚያሳየው አንድ አካባቢ ላይ ደርሶ ሌላኛው አካባቢ የማይደርስበት ምንም ምክንያት የለም። ስለዚህ መዘናጋት በፍጹም አያስፈልግም።
ግን ዛሬ ላይ 19ኙ የውጭ ሀገር ጉዞ ታሪክና ከበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ይላል። እሱ ገና እየተጣራ ነው ያሉኝ ዶክተር ተገኔ።
አዎ እስካሁን ባለው ሪፖርት እንዳወጣ ነው የጉዞ ታሪክ ንክኪ የላቸውም የሚል ሪፖርት ነው የመጀመሪያ ሪፖርት የወጣው የሚያሳየው። ባለን አሰራርና ፕሮቶኮል መሰረት ምንድን ነው የምናደርገው? እንደዛ አይነት ሪፖርቶች ያጋጥሙ እያንዳንዱን የ19ኙንም ሰዎች ለየብቻ የማጣራት ስራ ይሰራል። የመጀመሪያ ሪፖርት ያንን አሳይቷል። ከዛ ምንድን ነው ምክንያቱ? የት አካባቢ ናቸው? ለማን ናቸው? ከዚህ በፊት የት አካባቢ ሄደዋል? የመሳሰሉ ፕሮቶኮል ውስጥ ያሉ ያንን ጠብቀን የማጣራት ስራ እንሰራለን። ይሄ በ19ኙ ብቻ ላይ ሳይሆን ከዚህ በፊትም በዚህ ያሰራር ነው የሚሰራው። ያንን ስራ ተጀምሯል። እሱ እንዳለቀ የመጨረሻውን የማረጋገጥ ስራ እንደጨረስን እንገልጽ ይሆናል።
እንግዲህ ከአካባቢ አንጻርም የገለጻችሁት አለ። ዛሬ ከመያዛቸው ከተረጋገጠው በቫይረሱ 25 ሰዎች ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከሀዲያና ከምባታ ዞን 2፣ ከኦሮሚያ ክልል ቦረና ለይቶ ማቆያ አዲስ አበባ ዙሪያ ከዛም አሉ። ነገር ግን አብዛኛዎቹ ከአዲስ አበባ ናቸው። ዶክተር ተገኔ 21 በአንድ ቀን በቫይረሱ የተያዙ 21 ሰዎች በአንድ ቀን ሪፖርት ሲደረግ የመጀመሪያው ነው። እና ምንድነው ይሄ ምክንያት? ዋና ከተማዋ አዲስ አበባ ውስጥ ያው በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው ያልተረጋገጠ ነገር እንደተጠበቀ ነው ብለውኛል። ያልተረጋገጠ 21 ሰዎች በአንድ ቀን ተገኝተዋልና ምንድነው መልእክቱ ለከተማዋ?
አዲስ አበባ እንግዲህ ዋና ከተማችን ናት። ብዙ ሰፊ እንቅስቃሴ የሚደረግባት ከተማ ነው። የመጀመሪያ በኮሮና ቫይረስ ፖዚቲቭ ሆኖ የተገኘውም እንደምታስታውስ አዲስ አበባ ላይ ነው። አዲስ አበባን ከሌሎች ክልሎች የሚለዩት ብዙ ነገሮች አሉ። አውርፊ የህዝብ ብዛት፣ ሰፊ እንቅስቃሴዎች፣ ንግድ፣ የትራንስፖርቱን ሁኔታ፣ ከውጪ ደግሞ ጋር ያለውን ትስስር። አፍሪካ ህብረት እዚህ ነው ያለው፣ ትስስር አላት፣ መዲና ናት አዲስ አበባ። ስለዚህ አዲስ አበባ ተጋላጭ እንደሆነች ምንም ጥርጣሬ የለውም፣ ከሌላውም በበለጠ መልኩ ማለት ነው። ከዚህ ጋር ተያይዘው አዲስ አበባ ላይ በዚህ መልኩ መከሰቱ ከነዚህና ከመሳሰሉት ጋር ሊያያዝ ይችላል። ዋናው ነገር ግን ሁላችንም እንደምናየው ውጪ ላይም ስንዘዋወር እያየን እንዳለ ነው። በጣም ብዙ መዘናጋት፣ አንዳንዱ ጋር የገጠሩ አካባቢ ተሽሎ ነው ያገኘ ነው ባለን መረጃ እና ባደረግነው ጉብኝት እና ቅኝት። አሁን መዘናጋት፣ አንድ ላይ መሰባሰብ፣ አካላዊ ርቀትን መራራቅን የምንለውን አለመጠበቅ ብዙ ቦታዎች ይታያሉ። ከዚህ በፊት በጥሩ ሁኔታ የተጀመሩ በመስሪያ ቤቶች፣ በግል በመንግስት መስሪያ ቤቶች አካባቢ ንጽህና አጠባበቅ፣ የውሃ አቅርቦት፣ የሳሙና አቅርቦት ጥሩ ነበረ። በመሀል ግን አሁን ላይ መዘናጋቶች፣ መቀዛቀዝ ታይቷል። ይሄ ለእኛ ያሳስበናል። ህዝቡንም ማሳሰብ አለበት። በጣም ትኩረት ልንሰጥ ይገባል። በመንግስት የተወሰኑ ውሳኔዎች፣ የወጣውን የአስቸኳይ ጊዜ አዋጁ ማክበር በጣም አስፈላጊ ነው የሚሆነው። ይሄ የጤና ጉዳይ ነው፣ የራሳችን ነው። ህብረተሰቡ በራሱ ንቁ ሆኖ ይሄንን ተግባራዊ ማድረግ እና ተግባራዊ በማያደርጉ ላይ ደግሞ ተጽዕኖ መፍጠር እና እርምጃ መውሰድ ይጠበቅበታል። ስለዚህ አዲስ አበባን በተለየ መልኩ ነው ማየት ያለ አሁን የደረሱበት አደገኛ ሁኔታ ውስጥ የገቡበትና ከዛ መውጣት የተሳናቸው ከጋት የተነሳ ነው አብዛኛዎቻቸው ማለት ነው ዓለም ላይ። ስለዚህ ህዝባችንም የአዲስ አበባ ከተማ ነዋሪም ይሁን ሌላው መዘናጋት በጣም አደገኛ መሆኑን አውቆ በጣም ጥንቃቄ ማድረግና የሚወሰዱ ጥንቃቄ እርምጃዎችን በራሱ ላይ እና በቤተሰቡ እንዲሁም በአካባቢው ላይ መውሰድ ያስፈልጋል የሚል መልእክት አለኝ።
ኢትዮጵያ ዛሬ ሪፖርት ያደረገችው 29 ነው 25 ነው? ምክንያቱም የትግራይ ክልል 4 ሰዎች በለይቶ ማቆያ ያሉ በኮሮና ቫይረስ መያዛቸውን ሪፖርት አድርጓል እና ጤና ሚኒስቴር ይፋ ያደረገው 25 ነው። እዚህ ዝርዝሩ ላይ እንደማየው ደግሞ 25ቱ ሰዎች ከደቡብ፣ ከአዲስ አበባ እና ከኦሮሚያ መሆናቸውን ነው የሚያሳየው እና እዚህ ላይ ለምን ሁለቱ አንድ ላይ አልተደመረም?
የሀገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው እንዳየኸው፣ ኦንላይንም ማየት ይቻላል። ስለዚህ ጠዋት የወጣው የ25ቱ ላይ አልተካተተም፣ ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ 25 ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስቷል። እሱን ከክልሉ ጋር እየተነጋገርን ነበረ ቅድምም። መናበብ ያስፈልጋል ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። ከዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ተቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የዛሬው ግን የተፈጠረው የ25ቱ ጠዋት ላይ ነበረ ረፋዱ ላይ የተገለጸው። ይሄኛው ደግሞ ዘግይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንፃር የተፈጠረ ክፍተት ነው ለዋጋ።
ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምጽ ሬዲዮ አርማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለተሰጠኝ ዕድል።